የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥር 23 የሰኞ ቀን ምሽት ዝግጅታችን ጀመረ።
የሃይማኖት አባቶች በህብረት ከተሰበሰቡ በኋላ ከራሳቸው ከሰዎቹ ከመሪዎቻቸው ጋር አፈሙዝ ከያዙት ጋር ፊት ለፊት ወጥተው በመፋጠጥ ቀሪው የከተማው ንብረት እንዳይወረስ እንዳይዘረፍ እንደገና ደግሞ ማህበረሰቡ ላይ ጉዳት እንዳይደርስ ከመሳሪያ ተኩስ ሰዎችን ህፃናትንና እርግዞችን የሚያስደነግጥ ተኩስ እንዲቆም የሃይማኖት አባቶች ተሰብስበው ከነዛኞቹ መሪዎች ጋር ሲሰሩ ነበር።
በደሴ ከተማ ለሃይማኖት አባቶች ከተዘጋጀ የኡቀናና የሽልማት በረሃ ግብር መሰናዶ ላይ የተቀነጨበ ነው ያስደመጥናችሁ። በአብይ ርዕስ ዝርዝር ዘገባውን ተሰሙታላችሁ። በሌላ ዘገባ ደግሞ የሰብአዊ መብቶች መከበር ላይ አስተዋጽኦ ላበረከቱ ኡቀና ተሰጥቷል። የዚህንም ዝርዝር ዘገባ እናስደምጣችኋለን። ለመጪዎቹ 5 አመታት ተግባራዊ የሚሆን የሁለተኛው ምዕራፍ የከተሞች ልማታዊ ሴፍቲኔት ፕሮግራም በድሬዳዋ ከተማ ይፋ ሆኗል። ይህንንም የተመለከተ ዘገባ እናስደምጣችኋለን። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ አስተናግተንላችኋል። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በተጨማሪ ደግሞ በዌብሳይታችን amharic.voanews.com @voanews የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። ዝግጅቱን በመምራትና በመስተንግዶ እኔ ጽዮን ግርማ አብሬያችሁ ቆያለሁ። ኤልያስ አስማረ ስርጭቱን ያቀናብርልናል። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአፍሪካ ህብረት በቅርቡ በወታደራዊ መፈንቅለ መንግስት የአገሪቱን ፕሬዝዳንት የተወገዱባት ቡርኪና ፋሶን ከአፍሪካ ህብረት ማገዱን ዛሬ ባወጣው መግለጫ አስታወቀ። የህብረቱ የፖለቲካ የሰላም የደህንነት መምሪያ ዛሬ ባወጣው የትዊት መልእክት በአገሪቱ ገመንግስታዊ ስርዓት በቦታው እስኪመለስ ድረስ ቡርኪና ፋሶን ከሁሉም የህብረቱን ቅስቀሳዎች ያገዳት መሆኑን አስታውቋል። በቡርኪና ፋሶ ወታደራዊ መፈንቅለ መንግስቱ የተካሄደው ባለፈው ሳምንት መሆኑን ተመልክቷል። ኬንያ ውስጥ በሰሜን ምስራቅ የሀገሪቱ ክፍል ከሶማሊያ ጋር በሚያዋሰነው ድንበር አቅራቢያ ይጓዝ በነበረ የህዝብ አውቶቡስ ላይ በደረሰ የቦምብ ፍንዳታ 13 ሰዎች መገደላቸውና ፖሊስም አንደኛውን ተጠርጣሪ በቁጥጥር ስር መዋሉን አስታውቋል። ፍንዳታውን ተከትሎ የተኩስ ድምጽ መሰማቱን የአይን እማኞች ለኬንያ መገናኛ ብዙሃን ተናግረዋል። ለጥቃቱ ወዲያውኑ ኃላፊነቱን የወሰደ አካል አለመኖሩ ተነግሯል። ይሁን እንጂ አደጋውን ያደረሰው የሶማሊያ አልሸባብ ሊሆን እንደሚችል መገመቱን ሪፖርተራችን መሐመድ የሱፍ ከናይሮቢ በላከው ዘገባ አመልክቷል። የማላዊ መንግስት የኮቪድ-19 ክትባትን መውሰድ የሚፈልጉ ታዳጊ ወጣቶች ቁጥር በጣም ዝቅተኛ መሆኑን አስታወቀ። ይህ የሆነው ቤተሰቦችና አሳዳጊዎች ልጆቻቸው ክትባቱን እንዲወስዱ የሚያመነቱ በመሆኑ እንደሆነም የመንግስት ባለስልጣናት ገልጸዋል። ማላዊ እንደ አውሮፓ አቆጣጠር ከጥር 1/2022 ጀምሮ እድሜያቸው ከ12 እስከ 17 ለሚሆኑ ታዳጊ ወጣቶች የፋይዘር ክትባትን ለመስጠት ፍቃደኛ ቢሆንም እስካለፈው ቀዳሚ ድረስ ክትባቱን የወሰዱ 4000 ብቻ መሆናቸውን አስታውቋል። የማላዊ ጤና ጥበቃ ሚኒስቴር ባለስልጣን ማይለሲ ማሃንጎ በተለይ በመንግስትና በግል ትምህርት ቤት ያሉ ተማሪዎች ስለ ክትባቱ ያላቸውን አመለካከት እንደሚከተለው ያስረዳሉ።
የግል ትምህርት ቤቶች ለክትባቱ ያላቸው ምላሽ ከመንግስት ትምህርት ቤቶች አንጻር የተሻለ ነው። ለምን እንደሆነ አላውቅም። የግል ትምህርት ቤቶች ቢያንስ በጎ ምላሽን ያሳያሉ። ብዙ ትምህርት ቤቶችም የክትባት መርሃ ግብራችንን ለመቀበል ቀጠሮ ይዘዋል። አንዳንዶቹ እንዲያውም ለተማሪዎቻችን መጥታችሁ ክትባት ተሰጡልናላችሁ ወይ ብለው ይጠይቃሉ። እንደዚህ ያሉ ትምህርት ቤቶች እየሄድን ክትባት እንሰጣለን።
የማላዊ መምህራን ማህበር ፕሬዝዳንት ዊሊ ማሊምባ የኮቪድ-19 ክትባትን በትምህርት ቤት ውስጥ መስጠት ጨርሶ የሚታሰብ ነገር አይደለም ብለዋል። መንግስት ራሱ እንኳ ፈልጎ ለተማሪዎች ክትባት መስጠት ፈልጋለሁ ብሎ ቢሄድ እንኳ ተማሪዎች ሮጠው የሚያመልጡ በመሆናቸው ትምህርት ቤቱ ይዘጋል ሲሉን ተናግረዋል። እንደሳቸው እምነት ከክትባቱ ጋር የሚመጡ በርካታ አሉታዊ መረጃዎች በመኖራቸው መሆኑን ገልጸዋል። ይሁን እንጂ መንግስት ወላጆች፣ መምህራንና ተማሪዎች ክትባቱን እንዲወስዱ ቢያሳስቡም በማላዊ የሶስት አዳጊ ወጣት ልጆች እናት የሆኑት ሌንደ ማሃሎይ ግን እንዲህ ይላሉ።
እኔ ከዚህ በፊት ልጆቻቸውን አስቀድመው ካስከተቡ ወላጆች መካከል አንዷ ነኝ። ይሁን እንጂ ለሙከራ የሚሰጠውን ይሄንኛውን የኮቪድ-19 ክትባት ወስደው ለአደጋ እንዲጋለጡ ግን አልፈልግም። በዚያ ላይ ደግሞ ኮቪድ በዚያ እድሜ ያሉት ልጆች ብዙም አይነካቸውም። ብዙዎቹ ደግሞ ይቋቋሙታል።
በማላዊ በየቀኑ 700 ለቫይረሱ የተጋለጡ ሰዎች ይመዘገቡ እንደነበር የተገለጸ ቢሆንም ባለፈው ቅዳሜ ወደ 80 መውረዱ ተመዝግቧል። ይህ መሆኑም በአንዳንዶቹ ዘንድ ቫይረሱ ስጋት መሆኑን ያቆመ ተደርጎ ስለተወሰደ ልጆቻቸውን ማስከተብ አስፈልጊ አለመሆኑን ያመኑ ወላጆች መኖራቸውን ለአሜሪካ ድምጽ ተናግረዋል። ይሁን እንጂ 20 ሚሊዮን ከሚሆነው የአገሪቱ ህዝብ የተከተበው 7.3% ብቻ ነው። ይህ ቫይረሱን በአገር አቀፍ ደረጃ ለመከላከል ከሚፈለገው 60% አንጻር እጅግ አነስተኛ መሆኑ ተመልክቷል። የዩናይትድ ስቴትስ የተባበሩት መንግስታት የጸጥታው ምክር ቤት ሩሲያ በዩክሬን ድንበር ስላከማቸችው የ100,000 ወታደሮችና እሱንም ተከትሎ በተፈጠረው ቀውስ እንዲነጋገር የጠራቸው ስብሰባ የሚካሄድ መሆኑ ተመልክቷል። በተባበሩት መንግስታት ዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ትላንት እሁድ በኤቢሲ ቴሌቪዥን ጣቢያ ምክር ቤቱ ሩሲያን ወታደሮቿን ያሰፈረችበትን ምክንያት አጥብቆ እንደሚጠይቃት ተናግረዋል። አምባሳደሯ በንግግራቸው ሩሲያውያን ሁኔታውን ራሳቸው ቀርበው እንዲያብራሩ ሁላችንም በተስማማ ድምጽ ጥሪውን አቅርበናል ብለዋል። በተባበሩት መንግስታት የሩሲያ ረዳት አምባሳደር ዲሚትሪ ፖሊያንስኪ ስብሰባው የተጠራው ዝም ብሎ ለህዝብ ግንኙነት ፍጆታ ነው ሲሉ መናገራቸው ተሰምቷል። ሩሲያ ከመንግስታቱ ድርጅት የጸጥታው ምክር ቤት ቋሚ አባልና ድምጽን በድምጽ የመሻር ስልጣን ካላቸው 5 አገሮች አንዷ በመሆኗ የሚተላለፈውን ውሳኔ ሁሉ መሻር የምትችል መሆኑ ተመልክቷል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ትላንት እሁድ በሰጡት መግለጫ ሩሲያ በዩክሬን ወረራ የምታካሄድ ከሆነ እንግሊዝ ውስጥ ሀብትና መዋለ ንዋይ ባላቸው በሩሲያው ፕሬዝደንት ፑቲን እና የአገዛዙ ባለስልጣናት ላይ በቀላሉ ማዕቀብ መጣል የሚያስችለውን ሕግ ከወዲሁ ለማዘጋጀት እያቀደች መሆኑን ቃል በመግባት አስታውቀዋል። ሩሲያ በለንደን ከ2 ቢሊዮን ዶላር በላይ ንብረት ያላት መሆኑን በበርሊን ያለው የዓለም አቀፉ የግልጽነትና ጸረ ሙስና ምርምር ተቋም አስታውቋል። የጠቅላይ ሚኒስትር ቦሪስ ውሳኔ ፕሬዝደንት ባይደን እና ሌሎች ምዕራባውያን አገሮች ሩሲያ ዩክሬንን ብትወር ጠንካራ ማዕቀብ የሚጣልባት መሆኑን በመግለጽ ሲያስጠነቅቁ መቆየታቸው ይታወቃል። የሶሪያ አየር መከላከያ ከዋና ከተማይቱ ደማስቆ ወጣ ብሎ ወዳለው ስፍራ የተላከውን የእስራኤልን ሚሳኤል ጠልፎ ማምከኑን የሶሪያ መገናኛ ብዙሃን ዛሬ ሰኞ ባሰራጩት ዘገባ አስታወቁ። በአየር ላይ እንዲከሽፍ በተደረገው የሚሳኤሉ ስብርባሪ ምንነቱ ባልተገለጸ አንድ ነገር ላይ ጉዳት ማድረሱን ዘገባው አመልክቷል። ከሶሪያ የከዱ 2 ወታደሮች የሚሳኤሉ ክስተት ተፈጽሞበታል የተባለው ስፍራ በደማስቆ ሰሜናዊ ምስራቅ የሚገኝ አካባቢ ሲሆን በኢራን የሚደገፉ የሊባኖስ ሂዝቦላ ቡድኖች የሚንቀሳቀሱበትና ከፍተኛ ወታደራዊ ክምችት የሚገኝበት ስፍራ መሆኑንም ገልጸዋል። የእስራኤል ጦር ስለ ክስተቱ ምንም አስተያየት አልሰጠም። ሰሜን ኮሪያ በአራት ዓመት ውስጥ ለሙከራ ከተኮሰቻቸው ሚሳኤሎች ውስጥ ትልቁን ሙከራ ማካሄዷ ተሰምቷል። ሰሜን ኮሪያ በቅርቡ በሰጠችው መግለጫም ዋሳንግ 12 የተባለው የመካከለኛ ረጅም ርቀት ባለስቲክ ሚሳኤል መሞከሯን ገልጻለች። ይህ እንደ አውሮፓ አቆጣጠር ከ2017 በኋላ የመጀመሪያዋ መሆኑን ተመልክቷል። የቅርብ ጊዜ ሙከራዋ ሚሳኤሎቹ በሌሎች አገሮች አናት ላይ ሳይበር ሊሄድ የሚችልበትን መንገድ በመቀየስ እንደሆነም አስታውቃለች። የጃፓን መንግስት ካቢኔ ዋና ጻፊና ቃል አቀባይ ሄሮካዙ ማትሱኖ እንዲህ ሲሉ ተቃውመዋል።
እንደዚህ ያሉ ከባድ የባለስቲክ ሚሳኤል ሙከራዎች የጸጥታ ምክር ቤቱን አብይ መርሆች የጣሱ ናቸው። አገራችን ቤጂንግ ባለው ኤምባሲ በኩል የሰሜን ኮሪያን ድርጊት በጥብቅ ተቃውማለች።
በጥር ወር ውስጥ ብቻ 11 ሚሳኤሎችን በመሞከር ትልቁን ቁጥር ያስመዘገበችው ሰሜን ኮሪያ ይህን የምታደርገው በዩናይትድ ስቴትስ እና ተባባሪዎቹ ላይ የድርድር ጫና ለመፍጠር መሆኑ ተመልክቷል። ይሁን እንጂ ብዙ አገሮች ብዙም ቁብ ያልሰጡት በመሆኑ ያሰበችውን ትልቅ ተጽዕኖ ለመፍጠሯን ተንታኞች ተናግረዋል። ከለንደን ኪንግ ኮሌጅ ፕሮፌሰር ራሞን ፓቺቶ ፓርዶ እንዲህ ይላሉ።
ሰሜን ኮሪያ የሁሉንም ትኩረት ማግኘት ብትፈልግ የኒኩሌር ሙከራ ታደርጋለች። እስካሁን ያንን አላደረገችም። ይሁን እንጂ በአሁኑ ሰዓት በኮሪያ ሰርጥ የሚሆነውን በቅርብ ከሚከታተሉት በቀር ማንም አስተያየቱን እየሰጠ አይደለም።
የዩናይትድ ስቴትስ ባለስልጣናት በቅርቡ ለጋዜጠኞች በሰጡት መግለጫ ሰሜን ኮሪያ በቅርቡ ሌላ ትልቅ ሙከራ ታደርጋለች ተብሎ ይጠበቃል። ይሁን እንጂ ባለስልጣናቱ ዩናይትድ ስቴትስ ለድርድሩ በሯ ክፍት ቢሆንም በፕሬዝደንት ደረጃ የሚደረገውን ግንኙነት ግን አትፈልገውም ሲሉ መናገራቸው ተመልክቷል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ሰላም ዜናዎቹ ደረጀ ደስታን እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ጥር 23 2014 ዓ.ም ምረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ደግሞ #voanews ብላችሁ በትዊተር ብትከተሉን የኢንስታግራም እና የዩቲዩብ ገጻችንንም እንዲሁ ብትጎበኙ በርከት ያሉ መረጃዎችን ከዚያ መከታተል ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ አብይ ርዕሰ ዘገባችንን እንወስዳችሁ። በቀዳሚ ዘገባችን ወደ ደቡብ ወደ ወሎ ነው የምንወስዳችሁ። በኢትዮጵያ የአማራ ምስራቃዊ አካባቢዎች የሚገኙና በጥቃት የተጎዱ የማህበረሰብ ክፍሎችን በማጽናናት በመተባበር እንዲሁም ደግሞ በህብረተሰቡ የመተባበር መንፈስን ፈጥሮ የከፋ የሰብአዊ ጉዳት የደረሰባቸውን ሰዎች በመደገፍ ከፍተኛ ጥረት ያበረከቱ የሃይማኖት አባቶችን በእውቅና በመስጠትና በመሸለም የላቀ አስተዋጽኦ ላበረከቱትም ደግሞ በማበረታታት የተሰናዳ መርሃ ግብር መኖሩን በመርሃ ግብሩ ላይ የተገኘው ዘጋቢያችን መስፍን አራጌ ባደረሰን ዘገባ ገልጾልናል። በተጨማሪም የሰሜንና ደቡብ ወሎ እንዲሁም ደግሞ የኦሮሞ ብሔረሰብ አህጉረ ስብከት ሊቀ ጳጳስ አቡነ ኤርሚያስ ጦርነቱ ያስከተለው ስነ ልቦናዊና ቁሳዊ ጠባሳ የከፋ መሆኑን አስታውሰው የወደሙ ተቋማትን መልሶ በማቋቋምና የማህበረሰቡን ስነ ልቦና በመገንባት ተጨማሪ ስራዎች እንደሚያስፈልጉ ተናግረዋል። ሌሎች በስነ ስርዓቱ ላይ የተገኙ የሃይማኖት አባቶችንም አነጋግሮ በተከታዩ ዘገባ በስፋት ዳሶታል፣ እንደሚከተለው ይቀርባል።
ከደቡብ ወሎ እስልምና ጉዳዮች ተወክለው የመጡት መኪን ፈንታው የህዋት ኃይሎች ደሴን ተቆጣጥረው በቆዩባቸው 37 ቀናት ውስጥ አደረሱት ያሉትን ጉዳት ይናገራሉ።
በአብዛኛው ተገቢ ያልሆነ በክርስትናውም በእስልምናውም ማለት ነው የደረሰው ጉዳት ከፍተኛ ነበር።
የደሴ ከተማ ሃይማኖት ተቋማት ጉባኤ ጸሐፊና የመካነ ኢየሱስ መሪ ቄስ መስፍን ጌታሁን በበኩላቸው የህዋት ኃይሎች ወደ ከተማው ገብተው በነበረበት ወቅት 3 ሚሊዮን ብር የሚገመትና ለአምልኮ ይጠቀሙባቸው የነበሩ ቁሳቁሶች እንደወሰዱባቸው ንብረቶቻቸውንም እንዳወደሙባቸውና በጥበቃ ላይ የነበሩ ሰዎቻቸውንም እንደደበደቡባቸው ዘርዝረዋል። የከፋ ሰብአዊና ቁሳዊ ጉዳት እንዳይደርስ የሃይማኖት አባቶች ያደረጉትን ሚና ግን ሳያደንቁ አላለፉም።
የሃይማኖት አባቶች በህብረት ከተሰበሰቡ በኋላ ከራሳቸው ከሰዎቹ ከመሪዎቻቸው ጋር አፈሙዝ ከያዙት ጋር ፊት ለፊት ወጥተው በመፋጠጥ ቀሪው የከተማው ንብረት እንዳይወረስ እንዳይዘረፍ እንደገና ደግሞ ማህበረሰቡ ላይ ጉዳት እንዳይደርስ የመሳሪያ ተኩስ ሰዎችን ህፃናትንና እርግዞችን የሚያስደነግጥ ተኩስ እንዲቆም የሃይማኖት አባቶች ተሰብስበው ከነዛኞቹ መሪዎች ጋር ሲሰሩ ነበር።
የእስልምና እምነት ተወካዩ መኪን ፈንታውም ያለ እምነትና አካባቢ ልዩነት የሃይማኖት አባቶች ህዝቡን በማጽናናት ላደረጉት አስተዋጽኦ ምስጋና ቸረዋል።
ለምሳሌ በሞዴልነት ብንጠቅስ የወልዲያው ጳጳስ እጅግ በጣም ከፍተኛ አስተዋጽኦ ነበራቸው። እንደዚሁም የወልዲያው ሼህ ሻያሲን የሚባሉ እንደዚሁም ከፍተኛ አስተዋጽኦ ነበራቸው። ሁለቱ ተቀናይተው የሚሰሩ ስራ ኢብን ራሱ ለኛ እዚህ ስንወያይ መነሻ ሐሳብ ተሞክሮ ልከውልን ነበር። ወደ 7 ነው 5 ገጽ ተሞክሮ ልከውልን ያንን እዚህ ማህበረሰባችንን እንዳይቸገር እንዳይበሳቆል ስበርሱ እንዲረዳዳ እንዲደጋገፍ የመደጋገፍና ያብሮነቱ በተለይ ደግሞ የሁለቱ ሃይማኖቶች በመደጋገፍ በመቀራረብ እንዲሰሩ አብሮነታቸውና አንድነታቸው እንዳጠነከሩ ከፍተኛ አስተዋጽኦ ነበራቸውና አሁንም ቢሆን ይሄ ነገር መቀጠል አለበት።
የትግራይ ክልል አሁን በማስተዳደር የሚገኙ አካላት በአማራ ምስራቃዊ አካባቢዎች በሚገኙ የእምነት ተቋማት ውድመትና በአማኞች አያያዝ በተነሱበት ቅሬታዎች ዙሪያ እስካሁን የሰጠው ማስተባበያ የለም። በስልክ አገልግሎት አለመኖር ምክንያት ጣቢያው አስተያየታቸውን ለማካተት አልተቻለውም። በተለይ የህወሓት ኃይሎች ከአራት ወራት በላይ በቆዩባቸው ጊዜያት አካባቢውን በማረጋጋትና ሰብአዊ ድጋፎችን በማድረስ ተደጋግሞ ስማቸው የሚጠቀሰው የሰሜንና ደቡብ ወሎ እንዲሁም የኦሮሞ ብሔረሰብ አህጉረ ስብከት ሊቀ ጳጳስ አቡነ ኤርሚያስ በፈተና ወቅት ከህዝብ ጎን መቆምን ያህል መንፈሳዊና ስጋዊ እርካታ የለም ይላሉ።
ዘንድሮ በዚህ መጥፎ የጦርነት ጊዜ እኔ እግዚአብሔርን ማመስገንበት ነው። መከራው ከመጣ ዘንድ በመከራው ከበጎቼ ጋራ መከራውን እንድቀበል በጎቼ የሚሆኑትን አብሬ እንድሆን ስለፈቀደልኝ እግዚአብሔርን አመሰግነዋለሁ። እንደው ከዚያ ያለፈ ብዙ እኔ ሰርቻለሁ ብዬ ማምንበት ነገር የለም። እግዚአብሔር ደግሞ ምንም እንደሚገባኛል ግን ይህም የሱ ስራ የሱ ቸርነት ተጨምሮበት ነውና በዚያ ሰዓት ብዙ የሚያስጠቁ ነገሮች አሉ፣ የሚያስፈሩ ነገሮች አሉ። እንደሰው የጦሩን ድምጽ መስማት ከባድ ነው። በዛ ላይ ደግሞ ለኔ መኖር የሚጓጉ የሚሳሱ ሰዎች ወጣ ብለው የሚያደርጉት ውዝግብ በጣም ከባድ ነው። እንዶ ያን ሁሉ ተቋቁሜ ከበጎቹ ጋራ ከመመናን ጋራ እንድቆም ስላደረገ እግዚአብሔርን አመስግኑልኝ ነው። እግዚአብሔርን አመስግኑልኝ።
አባታዊ ኃላፊነታቸውን በመወጣት ህዝባቸውን አጽናንተዋል። መረዳዳትና መረጋጋት እንዲሰፍን አድርገዋል የተባሉ አራት ሊቃነ ጳጳሳት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት ባዘጋጀው መርሃ ግብር እውቅናና ሽልማት ተበርክቶላቸዋል። የመርሃ ግብሩ ጸሐፊ ደረጀ ፈንታው፦
አንደኛው ያው ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ ናቸው። ቀጥሎ ብፁዕ አቡነ ቄርሎስ ናቸው፣ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ናቸው። እንዲሁም አቡነ ኤርሚያስ የሰሜን ወሎ፣ የደቡብ ወሎና በአማራ ክልል በኦሮሚያ ልዩ ዞን ሀገረ ስብከት ሊቀ ጳጳስ ናቸው። እንዲሁም አቡነ በርናባስ የዋግምራ ሀገረ ስብከት ሊቀ ጳጳስ ናቸው እና በዚህ በዋነኛ የጦር ቀጠና ውስጥ ያሉ ብፁዓን አባቶችን ነውና የአፋሩንም ሀገረ ስብከት ሊቀ ጳጳስ አስበን ነበር። አዲስ አበባ ላይ ህመም ላይ ስለነበሩ አልቻልንም ማካተት እንጂ አምስቱን ሊቃነ ጳጳሳት ነበረ ታሳቢ አድርገን አቅደን የተቀሳቀስነውና ሰፊ ማህበራዊ ፈተናዎች ነበሩ፣ ሰብአዊ ቀውስ ነበሩ። በተለይ ወረራን በፈጸሙ ኃይል በጣም ሰፊ ግፎች ፈጸሙ ነበርና ከፊት እየሆኑ በመገሰጽ በመቆጣት ከፊት በመምራት ሌላው በማህበራዊ ዘርፍ ደግሞ ህብረተሰቡ እንዲተጋገዝ አንዱ ያለውን እያካፈለ ይሄን ጊዜ ማለፍ እንዳለበት በጣም ከፊቱ ነው የራሳቸውን ያካፈሉ ጭምር ማለት ነውና በጋራ ህብረተሰቡ ሃይማኖት ሳይለየው እስልምና ክርስትና ሳይል የዘር ቋንቋ ሳይለየው ሁሉም ተደጋግፎ ይሄን ጊዜ ማለፍ እንዳለበት በአግባቡ መርተዋል ብለን እናምናለን።
የእውቅና መርሃ ግብሩ ምእመኑን የሚያበረታታ የሃይማኖት አባቶችን ተጽዕኖ ፈጣሪነት የሚያሳድግና በበለጠ ኃላፊነት ምእመናቸውንና አገራቸውን እንዲያገለግሉ የሚያነሳሳ መሆኑን በመርሃ ግብሩ የተገኙት የደሴ ካቶሊካዊት ቤተክርስቲያን ተወካይ አባ ማቴዎስ ፊሊጶስ ጠቅሰዋል።
ሰው በሃይማኖቱ ጸንቶ በፍቅር በሰላም እንዲኖር በየእምነታችን እንድንጸልይ በተለይም ለሶስት ቀን የጾምና የጸሎት ፕሮግራም አውጀን እግዚአብሔር እንግዲህ ፍሬውን አሳይቶናል። በተወሰነ መልኩ አሁንም የቀረውን የሰላምን ጉዳይ ሁላችን በጸሎታችን በእምነታችን ሁልጊዜ ባለንበት በምንሰራባቸው ቦታዎች ሁሉ ህዝብ አብሮ እንዲኖር በሰላም እንዲኖር አገራችን ሰላም እንድትሆን ማድረግ ይሄ ትልቅ ድባብ ፈጥሯል ብዬ አምናለሁ።
መካነ ኢየሱስን ወክለው የተገኙት ቄስ መስፍንም የእውቅናና የሽልማት መርሃ ግብሩ የሃይማኖት አባቶች ከየትኛውም የፖለቲካ አስተሳሰብ ወጥተው ህዝባቸውን በፍጹም አባታዊ ተልእኮ ማገልገል እንደሚገባቸው አደራ ያስጨበጠ ጭምር ነው ብለዋል። ብፁዕ አቡነ ኤርሚያስ በበኩላቸው የሃይማኖት አባቶች የሚጠበቅባቸው ቸውን ተልኮ በፍጹምነት ተወጥተዋል የሚል አቋም እንደሌላቸው ይናገራሉ።
ነው የሚገባኝም እንዳንድ የሃይማኖት መሪ ሰርቻለሁ ብዬ አላምንም። የሆነ ሆኖ እግዚአብሔር አረርቶን ትንሽ ነገርም ሰርተን ከሆነ ያው እግዚአብሔር ተመሰገነ ማለት በሚገባው ልክ የሃይማኖት አባቶች ህዝባችንን አገልግለናል ማለት አንችልም። ይህ ደግሞ ወደን አይደለም ቤተ እምነት ራሱን ችሎ እንዳይቆም እንደ ቤተ ክርስቲያኔ ነው የምናገረው። ቤተ ክርስቲያን ራሷን ችላ እንዳትቆም ሰው እንዳትፈጥር ተደርጎ ተሰርቶባታል። ተቋማዊ እንክብካቤ ያገኙ ካህናት ማፍራት አልቻለች። ስለዚህ ያልተዘራ ይበቅል። ምናልባት አሁን እንኳን ያለነው በግል ጥረት ነው። እንደው የያዝነውን ይዘን ዘማቾች ነው እኮ የምንባለው እንጂ ተቋማዊ እንክብካቤ አግኝተን ትኩረት አግኝተን ተምረን የመጣን አይደለም እውነት ለመናገር። እና ሰው በጦር ጊዜ ያለውን ይዞ ከዘመተ ይመሰገናል ብዬ ነው የማስበው። እና አሁን ያለውን ይዘን የያዝነውን ይዘን እንዲሁ ስልጠና ባይኖር እንኳን የዘመትን እና እንደው አገልግሎቱ አልተሰጠም እስማማለሁ። ግን እንደው ትችቱ እኔ አግባብ ነው አይደለም። እንደው ህዝባችን ዘመኖቻችን ያውቁት ይገባል ችግራችንን ብዬ አስባለሁኝ።
ከአሜሪካ ሲያትል የመጡት ፀሐይ መኮንን
እኛ ውጪ ሆነን የምንሰማው በጣም ከባባድ ነገሮች ነበሩ። እዚህ ደግሞ አባቶች ያደረጉት ትልቅ ትብብር መልካምና ለወደፊት ራይ የሚሆን ነገር ስላደረጉ ክብር ይገባቸዋል።
የእስልምና እምነት ተከታዩ መኪን ፈንታው ደግሞ ወሎ በልዩነት ውስጥ ዳግም አንድነቱን ያሳየበት አጋጣሚ ሲሉ ይገልጹታል።
በተለይ ደግሞ ወሎ በዚህ አይታማም። እስልምናና ክርስትና የሚገፋፋ ሃይማኖት ሳይሆን በአብሮነት በመከባበር በዚያን በፍቅር የኖረ ሃይማኖት መሆኑን በዚህ ወቅት ተረድቻለሁ። ትክክለኛ ወሎየነታችን ትክክለኛ አብሮነታችንን የታየበትና የተፈተነበትና በተግባር ተፈትነን ያለንበት ወቅት ስለሆነ እኔ በጣም ደስ ብሎኛል።
ጦርነቱ ያስከተለው ሰብአዊና ቁሳዊ ጠባሳ ከፋ መሆኑን የሚገልጹት ብፁዕ አቡነ ኤርሚያስ ጦርነት በጎዳው የትምህርት ተቋም ውስጥ ተማሪዎችን አስተምሮ የተሻለ ውጤት መጠበቅ አይቻልም ይላሉ። በሰሜን ወሎ ዞን ብቻ የአራት ሀገረ ስብከት ጽሕፈት ቤቶች እንዲሁም 84 አብያተ ክርስቲያናት መውደማቸውን አያይዘው በመጥቀስ እናም ተቋማትን በመገንባት የተቸገሩትን በመርዳት ሁሉም የድርሻውን እንዲያበረክት ጠይቀዋል።
ሁሉም ኢትዮጵያውያን ወገኖቻችን በሃይማኖትም በብሔርም ሳንለያይ አካባቢያችንን በጣም በትኩረት ሊያዩት ይገባል ብዬ አስባለሁ። እንደ ሀገር ያው የመንግስት ተቋማት በተለይም ደግሞ የትምህርት ተቋማት የጤና ተቋማት ያው ፈርሰዋል። ምናልባት አንዳንድ ቦታ ላይ ግርግዳቸው ሊኖር ይችላል። በውስጥ ግን ለትምህርት ቤት የሚያስፈልጉ ቁሳቁሶች ወድመዋል። የጤና ተቋማት በዛው ልክ ፈርሰዋል። ስለዚህ እንደው ወገኖቻችን የጤና ተቋማት ላይ ተለይ ትምህርት ተቋማት ላይ የሚችሉትን ሁሉ እንዲያደርጉ እንደው እንዳንድ ዜጋ ጥሬን አቀርባለሁ። ህዝባችን አልዘራም። የዘራው ደግሞ ዘርቶ ማጨድ መሰብሰብ አልቻለም። እንዲሁ ነው ያለው። ስለዚህ እንደው ተቋሙ እንዳይፈርስ መዋቅሩ እንዳይፈርስ ምመናል የተለየ ትኩረት አድርገው ሊጠብቁ ይገባል ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
አድማጮች፣ ሰፋ ያለውን ጊዜ የወሰደውን የዕለቱን አብይ ርዕስ ዘገባችንን ነበር ያስደመጥናችሁ። የትንታኔው መጽሔት ዝግጅታችን ይቀጥላል። በኢትዮጵያ የተለያዩ ክፍሎች ሰብአዊ መብቶችን ለማስከበር የሰሩና ውጤት ያስገኙ ሰዎች እውቅናና ሽልማት ተሰጥቷቸዋል። የኢትዮጵያ ሰብአዊ መብቶች ተሟጋች የተሰኘ ድርጅት በገጠሩ የሀገሪቱ ክፍል ከመገናኛ ብዙሃን እይታ ውጪ ሆነው ለከፍተኛ የመብት ጥሰት ያገለገሉ ሰዎችን መብት ለማስከበር ውጤታማ ትግል አከናውነዋል ያሏቸውን ነው የሸለመው። መለስካቸው አምሃ ዝርዝሩን ይነግረናል።
የማዕከሉ መስራችና ዳይሬክተር አቶ ያሬድ ኃይለማርያም ድርጅቱ ባለፈው አንድ ዓመት አያሌ ስራዎችን እንዳከናወነ አስታውሰው በዕለቱ ቅድሚያ ትኩረት የተሰጠውን ቁም ነገር አመላክተዋል።
አንደኛ፣ ባለፈው አንድ ዓመት ውስጥ ለሰብአዊ መብት ሲታገሉ የነበሩ ብዙ ተመልካች የሌላቸው ግን ብዙ ስራ ሲሰሩ ለቆዩ ሰዎች ሽልማት እንሰጣለን። ሁለተኛ ደግሞ ተለያዩ የአገሪቷ ክልል ለመጡ ሴት የሰብአዊ መብት ተሟጋቾች አብዛኛዎቹ የአካል ጉዳተኞችም ጭምር ናቸው፣ ለነሱ ደግሞ አንዳንድ ላፕቶፕ በዲፌንደር ድጋፍ ለነዛ ሴት የሰብአዊ መብት ተሟጋቾች ላፕቶፕ እናበረክታለን።
ሽልማትና የእውቅና የምስክር ወረቀት የተሰጣቸው ወይዘሮ በላይነሽ ሲሳይ ከጎንደር አካል ጉዳተኛ በመሆናቸው ብቻ የትምህርት እድል የተነፈጋቸውን ሕፃናት ከተለያዩ ድርጅቶች ጋር በመተባበር እንዲማሩ ያስቻሉ መምህርት፣ እሳቸው ራሳቸውም ማየት የተሳናቸው ናቸው። ወይዘሮ አትክልት ጃንካ በሴቶችና ህፃናት ላይ የሚፈጸሙ ጎጂ ልማዳዊ ድርጊቶችን በመቃወምና ህብረተሰቡን በማስገንዘብ ከሲዳማ ክልል እንዲሁም በደቡብ ኦሞ ሚንጊ በተሰኘ ጎጂ ልማዳዊ ድርጊት ምክንያት የሚገደሉ ህፃናትን በመታደግና ልማዱን ህብረተሰቡ ተጠይፎ እንዲተወው ላደረጉት ውጤታማ ትግል አቶ ላሌ ላቦኮ ናቸው። በሥነ ሥርዓቱ ላይ በመገኘት ሽልማቶቹን ያበረከቱት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ለሰብአዊ መብቶች መከበር የሚታገሉ ሰዎችም ሆኑ ድርጅቶች ትኩረት ሊሰጧቸው ይገባሉ ያሏቸውን አውስተዋል።
ይህንን ስራ ስንሰራ ሁል ጊዜም በጣም መርሳት የሌለብን ነገር አሁን እዚህ ተቋም ላይ ይህ ስለተደረገ ደስ ብሎኛል። ለሌሎቻችሁም ሁሉ ጊዜ በስራችሁ ውስጥ መርሳት የሌለብን ነገር በተለይ አካል ጉዳተኞችን በተለይም ለመብት ጥሰት ተጋላጭ የሆኑ የህብረተሰብ ክፍሎችን አለመርሳት ነው። የሰብአዊ መብት ስራ አንዱ ትልቁ ስራ የሰብአዊ መብት ጥሰት ተጋላጭ የሆኑ ሰዎችን አለመርሳት፣ ትኩረት መስጠትና ማሳተፍ፣ ለነሱ መብትም ከነሱ ጋራ አብሮ መቆም ማለት ስለሆነ ለዚህ ጉዳይ የበለጠ ትኩረት መስጠት ነው።
ዶክተር ዳንኤል በቀለ በዚሁ ንግግራቸው በተለይ በኢትዮጵያ በሰብአዊ መብቶች አያያዝ ረገድ አዲስ አዝማሚያ እንደሚታይም ጠቁመዋል።
በተለይ አሁን ከተወሰነ ጊዜ ወዲህ ከሃይማኖት ጋር በተያያዘ ከብሔር ጋር በተያያዘ በህብረተሰባችን ውስጥ ትልቅ ችግር እየሆነ እንደመጣ እንመለከተዋለን። በጣም በብዙ መልኩ የሚገለጽ ችግር ነው። ጾታን መሰረት ያደረገ መድሎና መገለል ረጅም ጊዜ የኖረ ዓለም አቀፋዊ ችግር ነው። ነገር ግን ኢትዮጵያ ውስጥ ደግሞ ከቅርብ ጊዜ ወዲህ ደግሞ ይህ መድሎና መገለል በሌሎች መንገዶችም መገለጡ ይበልጥ ጨምሯል። ድሮም አልነበረም ማለት አይደለም። አሁን ግን በጣም የጨመረ መሆኑን የሚያሳዩ ምልክቶች አሉ። አንዳንድ ቦታ ደግሞ ለአመጽ የተከላቀለው ግጭት ምክንያት እየሆነ ለሞትም፣ ለመፈናቀልም፣ ለንብረት መውደምም፣ ለአገር ጉዳትም ከባድ ምክንያት እየሆነ ነው እና በተለይ የሰብአዊ መብት ተሟጋቾች ልዩ ተልእኮና ልዩ ሚና አላቸው። ፖለቲካ ዘርፍ ውስጥ ያሉ ሰዎች ምናልባት ይህንን ጉዳይ የሚመለከቱበት የተለየ መነጽር ይኖራቸው ይሆናል። በሰብአዊ መብት ስራ ውስጥ ያላችሁ ሰዎች ግን ይህንን ጉዳይ የምትመለከቱበት መነጽር ሰብአዊ መብት መሆን አለበት። የሰብአዊ መብት መርሆ እና መነሻው ደግሞ የሰዎች ሁሉ እኩልነት ነው። የሰዎች ሁሉ እኩልነትና የሰዎች ሁሉ ክቡርነት ነው።
የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ከዚህም በተጨማሪ ለተለያዩ የሰብአዊ መብት ተሟጋቾች በሚሰጧቸው ስልጠናዎች ከሚካፈሉት ለጥቂቶቹ የኮምፒውተር ሽልማትም ሰጥቷል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዘጋቢዎቻችንን እናመሰግናለን። አሁን ደግሞ ወደ ዓለም አቀፍ ዜና ነው የምናልፈው። የዩክሬን ባለስልጣናትና ምዕራብ ሀገራት ራሻ ዩክሬንን ልትወር ትችላለች የሚለው ስጋታቸው እንዳየለበት ባለበት በዚህ ወቅት የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ራሻ ከ100,000 በላይ የሚሆኑ ወታደሮቿን በዩክሬን ድንበር ላይ በማሰባሰቧ ጉዳይ ላይ ዛሬ በአሁኑ ሰዓት በመወያየት ላይ ይገኛሉ ተብሎ ይገመታል። ይህ ውይይት ከመካሄዱ ቀደም ብሎ የአሜሪካ ድምጽ አራሽ አረብ ሳዲ በዚህ ጉዳይ ላይ የላከልን ዘገባ አለ። ስምንት ሸቆየ ታቀርባለች።
ኖሪነቷ በዩክሬን ዋና ከተማ ኪየቭ የሆነው የ52 ዓመቷ ማሪያና ዛግሎ በማርኬቲንግ ስራ የምትተዳደር የሶስት ልጆች እናት ስትሆን በድንበር ላይ የተከማቹት የራሻ ወታደሮች ወረራ የሚፈጽሙ ከሆነ ለሀገሯ ለመዋጋት ተጠባባቂ ወታደር ሆና በፈቃደኝነት ተመዝግባለች።
Ну, я военнослужащий теперь.
I'm a soldier now and of course I must follow orders.
Whatever the order.
እኔ አሁን ወታደር ነኝ። የሚሰጠኝን ትዕዛዝ መጠበቅ አለብኝ። ምንም አይነት ትዕዛዝ ይሁን እከተላለሁ። ሰዎችን አልገደድም ግን ቤቴን እጠብቃለሁ።
እንደ ሮይተርስ ዘገባ ኪየቭ ቢያንስ 130,000 ተጠባባቂ ወታደሮችን የያዘ ኃይል መገንባት ትፈልጋለች። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በምስራቅ አውሮፓ ላይ መለስተኛ ወታደሮች መሰማራታቸውን ማስታወቃቸውን ተከትሎ አሜሪካ የጦር መሳሪያዎችንና ጥይቶችን ወደ ዩክሬን መላኳን ቀጥላለች። በዚህ ሳምንት ከኤቢሲ ቴሌቪዥን ጋር ቆይታ ያደረጉት በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ እንዳሉት የጸጥታው ምክር ቤት ስብሰባውን የሚያካሄደው ውጥረቱን ለማርገብ በርካታ ሀገራት ጥረት እያደረጉ ባለበት ወቅት ነው።
The Security Council is unified. Our voices are unified in calling for
the Russians to explain themselves. ያ ማለት ግን በፕሮፖጋንዳ ወሬያቸው እንዘናጋለን ማለት አይደለም። ስለዚህ በዚህ ስብሰባ ላይ ሊያሰራጩት የሚሞክሩት ማንኛውንም ሐሰተኛ መረጃ መልስ ለመስጠት ተዘጋጅተናል።
አምባሳደር ቶማስ ግሪንፊልድ ጨምረው ጥቅም ላይ የማዋል አላማ ከሌላቸው በስተቀር ከ100,000 በላይ ወታደሮች ያለ ምንም ምክንያት አያከማቹም በማለት ራሽያ በዩክሬን ላይ ጥቃት ልታደርስ እንደምትችል ተናግረዋል። በቅርቡ በሞስኮ በተካሄደ ጋዜጣዊ መግለጫ ላይ የራሽያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደተናገሩት ክሬምሊን ከዩናይትድ ስቴትስ ጋር እንዲኖራት የምትፈልገው የጋራ መከባበር ያለበት ግንኙነት ነው ካሉ በኋላ የሰሜን አትላንቲክ ቃል ኪዳን ድርጅት የሆነው ኔቶ ወደ ምስራቅ መግፋት ራሽያን እንደሚያሳስባት ገልጸዋል። በሌላ በኩል በዋሽንግተን የቀድሞ ሶቪየት ህብረት አባል ለሆነችው ሀገር ድጋፍ ለማድረግ የሚደረገውን ጥሪ ተከትሎ የዩክሬን ድንበር ጉዳይ የፖለቲካ አንድነትን ፈጥሯል። የዩናይትድ ስቴትስ ህግ መወሰኛ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አባል የሆኑት ሮብ ፖርትማን እሁድ ዕለት በኤንቢሲ ከሚተላለፈው ሚት ዘ ፕሬስ ጋር ባደረጉት ቆይታ የክሬምሊን ድርጊት የመጣው ዩክሬን የምዕራቡን ዓለም ይበልጥ እየተቀበለች በመምጣቷ መሆኑን ይገልጻሉ።
America always stands for freedom. You know, we are the country that believes
America ሁልጊዜም ለነጻነት ተቆማለች። እኛ የሰዎች ነጻነት ፍላጎት መከበር አለበት፣ ሉዓላዊነት ያስፈልጋል፣ የዩክሬን ሰዎች ክብር ቦታ ሊሰጠው ይገባል ብለን የምናምን አገር ነን። እነሱ ደግሞ የሚፈልጉት ይሄንን ነው። በአሁኑ ወቅት የግዛታቸው አንድነት አደጋ ላይ ወድቋል። ስለዚህ ቀሪው ዓለም ከጎናቸው ሊቆም ይገባል።
የበንዲህ እንዳለ የትጥቅ መሳሪያዎች ወደ ዩክሬን መጉረፋቸውን ቀጥለዋል። ለምሳሌ በቅርቡ እንግሊዝ የሚሳኤል ማምከኛ ታንኮችን ልካለች። በዩናይትድ ስቴትስ የዩክሬን አምባሳደር የሆኑት ኦክሳና ማርካሮቫ ለሲቢኤስ የቴሌቪዥን ጣቢያ ሲናገሩ የራሽያ ወረራ ለዩክሬን የመኖር ወይም ያለመኖር ፍልሚያ ነው ሲሉ ገልጸውታል።
We do not want to be part of the Soviet Union or the Russian Empire or the Russian Federation.
እኛ የሶቪየት ህብረት መሆን የሩሲያ ግዛት ወይም የሩሲያ ፌዴሬሽን አካል መሆን አንፈልግም። ሉዓላዊነታችን እንዲከበር እንፈልጋለን። ሉዓላዊ ነን። ስለዚህ ለነጻነታችን ነው የምንዋጋው። ሩሲያ ዩክሬንን የምታጠቃ ከሆነ በዩክሬን ብቻ የሚያበቃ አይሆንም። ስለዚህ አውሮፓም ሆነ ሌላው የዴሞክራሲ ዓለም ራሳችንን እንድንከላከል መርዳታቸው ለራሳቸው ጥቅም ነው። ያ ብቻም ሳይሆን ዓለም አቀፍ ህግጋት አሁንም ስራ ላይ እንዳሉ ማሳያም ጭምር ነው።
የኔቶ መሪ በዩክሬን ላይ ወረራ ቢፈጸም የኔቶ ወታደሮችን ወደ ዩክሬን የመላክ ሐሳብን ቢቃወሙም አባል ሀገራት ግን የቁሳቁስ ድጋፍ መላክ ቀጥለዋል። ምዕራብ ሀገራትም ራሽያ ዩክሬን የኔቶ ጥምረት አባል ሆና እንደማትቀላቀል ቃል ይግባልኝ ስትል ያቀረበችውን ጥያቄ አልተቀበሉትም።
የዜናና የትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። አሁን ከምሽቱ 3:33 ይላል። ወደ ሁለተኛው አጋማሽ ቅንብራችን ይዘናችሁ እየሄድን ነው። ከዚያ በፊት ግን አንድ የማስታወቂያ አለ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
ወደ ቀጣዩ ዘገባችን እንሰዳችሁ። ድሬዳዋ የተከናወነ ስርዓት ነው። ለመጪዎቹ 5 አመታት ተግባራዊ የሚሆን የሁለተኛው ምዕራፍ የከተሞች ልማታዊ ሴፍቲኔት በድሬዳዋ ከተማ ይፋ ሆኗል። መርሃ ግብሩ ከ816000 በላይ ዜጎችን ተጠቃሚ ያደርጋል የተባለ ሲሆን ከተሞች ለልማትም ለከተሞች ልማትም የራሱን አስተዋጽኦ ያበረክታል ተብሏል። በ83 ከተሞች የሚተገበረው ይሄው መርሃ ግብር 550 ሚሊዮን ዶላር የተመደበለት ሲሆን ዋነኛ ተጠቃሚዎቹም ሴቶች እንደሚሆኑ በሀገር አቀፍ መድረኩ ላይ ተገልጿል። አዲስ ቸኮል ነው የተከታተለው እንደሚከተለው ይዞታል።
በድሬዳዋ ከተማ በተዘጋጀውና በከተሞች ልማታዊ ሴፍቲኔትና የሥራ ፕሮጀክት ላይ ባተኮረ መድረክ ላይ ተገኝተው ንግግር ያደረጉት የከተማ ልማትና መሰረተ ልማት ሚኒስትር ዴታ ወይዘሮ ጫልቱ ሳኒ ከዚህ አመት ጀምሮ ለአምስት አመታት በሚተገበረው መርሃ ግብር 816500 ዜጎች ተጠቃሚ ሆናሉ ብለዋል። በመርሃ ግብሩ የሚታቀፉ ከተሞች ቁጥርም ከ11 ወደ 83 እንደሚያድግ ነው የተገለጸው።
ፕሮግራሙን በሁለተኛ ዙር 72 ከተሞችን በመጨመር ለማሳተፍ ከፋይናንስ አቅራቢው የዓለም ባንክ ጋር ከስምምነት ላይ መድረስ ተችሏል። በዚህ ነባሮች 11 ከተሞች ጨምሮ በ83 ከተሞች ውስጥ የሚገኙ 816500 ዜጎች በአዲሱ የከተሞች ልማታዊ ሴፍቲኔት ስራ ፕሮጀክት ተጠቃሚ ይሆናል።
ከ2009 ዓመተ ምህረት ጀምሮ እስካሁን ለአምስት አመታት በተተገበረው የመጀመሪያ ምዕራፍ የከተሞች ልማታዊ ሴፍቲኔት መርሃ ግብር መስራት የሚችሉ የስራ እድል ተፈጥሮላቸው የሚሰሩበት፣ መስራት የማይችሉ ደግሞ ቀጥተኛ ድጋፍ ያገኙበት የነበረ ሲሆን የመርሃ ግብሩ ተጠቃሚ ከተሞች ግን 11 ብቻ ነበሩ። በዚህ መርሃ ግብር ተጠቃሚ የሆኑ የከተማ ነዋሪዎች ከሚያገኙት ገቢ እስከ 20% እንዲቆጥቡ የሚደረግ ሲሆን በዚህም ባለፉት አምስት አመታት 830 ሚሊዮን ገደማ ብር መቆጠቡን ከሚኒስቴር መስሪያ ቤቱ ያገኘነው መረጃ ያመለክታል። ከዚህ ባሻገር 2.5 ቢሊዮን ብር ገደማ ተጨማሪ ስጦታ ተሰጥቷቸው የከተማ ሴፍቲኔት መርሃ ግብር ተጠቃሚዎች በዘላቂነት ራሳቸውን የሚችሉባቸውን ስራዎች መስራት እንዲችሉ እየተደረገ እንዳለ ነው የተገለጸው። ባለፉት 5 አመታት መርሃ ግብሩ ተግባራዊ ከሆነባቸው ከተሞች አንዷ ድሬዳዋ ስትሆን በእነኛ አመታትም ከ43000 በላይ የከተማ ነዋሪዎች ተጠቃሚ መሆናቸውን የከተማዋ የሥራ ክህሎትና ቴክኖሎጂ ልማት ቢሮ ኃላፊው አቶ ረቤል ጌታቸው አስተዋውቀዋል።
በዚህ ፕሮጀክት ዜጎቻችንን ተጠቃሚ ከማድረግ በዘለለ በተለያዩ ስራዎች ላይ ተሰማርተው በርካታ አነስተኛ መሰረተ ልማት ስራዎችን ማከናወን ተችሏል።
በሁለተኛ መርሃ ግብር በስድስት ቀበሌዎች የሚገኙ ከ6600 በላይ ከተማ ነዋሪዎች እንደሚሳተፉ አቶ ሮቤል አስታውቀዋል። አስቀድሞ በተጠቃሚዎች ለየታና መረጣ ላይ አንዳንድ ቅሬታዎች ይሰሙ የነበረ ሲሆን ሚኒስትር ዴታዋ ወይዘሮ ጫልቱ ሳኒ በሁለተኛ ምዕራፍ መርሃ ግብር ላይ የተጠቃሚዎች መረጣ ላይ ከፍተኛ ጥንቃቄ መደረጉን ይናገራሉ።
እናከናውን ከቆየናቸው የቅድመ ዝግጅት ስራዎች መካከል ተጠቃሚዎቹን በአግባቡና በጥንቃቄ መመልመል ከምንም በላይ ቅድሚያ የሚሰጠው ተግባር መሆኑን ላሳምርበት እፈልጋለሁ። በዚህም መነሻ ከትግራይ ክልል ውጪ በሁሉም ክልሎች የተጠቃሚዎች ምልመላ ስራ ቴክኖሎጂን መሰረት ባደረገ መልኩ በታብሌት በመታገዝ ለማከናወን ተችሏል።
በመርሃ ግብሩ ለመታቀፍ የተመለመሉ የድሬዳዋ ከተማ ነዋሪዎች
ሳዳ ብራብ ይለኛል። እኔ ለጋሬ ልጅ ነኝ። ደስተኛ ዛሬ ስለሰማኝም በጣም ደስተኛ ዛሬ ሰማኝ። ከእናንተ አብረን ደስ ያለን እንዲህ አይነት ነው። ዲወል ኢማኑ በጋን ገመዴ በጋራ ስለፊ አርኬቹ
ሰሪ ነበር። የኑሮ ሽኖታ ምን ይሆን ምን ይመስል ነበር?
ችግር ኑሮ አለኝ ነበር። ችግር ኑሮ አለፍኩት። አንድ ይበላለሁ፣ አንድ ያገኛለሁ፣ አንድ አላገኝም። ችግር ላይ ተሰለፍኩት። አሁን ዛሬ ደስተኛ በጣም ሰምቼ በጣም والله ገላየን እየወፈረ እየሄደ ነው። አሁን ጠገብ والله ሁሉ ነገር ደስ አለኝ።
በተጠቃሚዎች መረጣ ላይም ከዚህ በፊት ከነበረው አንጻር የተሻለ ጥንቃቄ መኖሩን ይናገራሉ።
አስቴር አለልኝ ይባላለሁ። ገንደቆሬ 04 ነኝ። በጣም ባለፈው አመት ብዙ ያለፉ በጣም ዝቅ ያሉ ህብረተሰቦች ነበርና ያው አልፎ አልፎ ነው ጥለው ነው የሄዱት። በአሁኑ ግን በየቤታችን ውስጥ እየገቡ ዝቅተኛ ደሃ የሆኑትን ሰዎች በየቤታችን እያዩ በደንብ አርገው አውጥተውናል። በብዛት አውጥተውናል። ያልተነካን ነበር ተነክቷል። እስከ ስር ድረስ ገብተዋልና ብዙ ደሃ ነው የታቀፈው። በአሁኑ
በድሬዳዋ ባለፉት 5 አመታት ተጠቃሚ ከነበሩት መካከል ህይወታቸውን የቀየሩ ቢኖሩም ያገኙትን ገንዘብ ያላግባብ ያጠፉ መኖራቸውና በዚህ ረገድም ጠንካራ ስራት መስራት እንዳለበት አዳዲስ ተጠቃሚዎች ለአሜሪካ ድምጽ አስታውቀዋል። በሀገር አቀፍ ደረጃ ባለፉት 5 አመታት ተጠቃሚ ለነበሩ 11 ከተሞች ካለም ባንክ በብድር የተገኘው ብድር 450 ሚሊዮን ዶላር የነበረ ሲሆን 72 አዳዲስ ከተሞች ተጨምረው ለ83 ከተሞች ልማታዊ ሴፍቲኔት የተመደበው ግን በአንጻሩ 550 ሚሊዮን ዶላር ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ወደ ተከታዩና የሰኞ ምሽት ቅንብራችን እንወሰዳችሁ። ጤና በዛሬው የጤና መሰናዷችን ጦርነትና ግጭቶች በማህበረሰቡ ላይ የሚፈጥሩትን ተግዳሮቶች በተመለከተ የተሰናዳ ውይይትን የተከታተለችው ኤደን ገረመው ያዘጋጀችው መሰናዶ ነው፣ እንደሚከተለው ይቀርባል።
ኢትዮጵያ ወደ ጦርነት ከዘለቀች ከአንድ አመት በላይ ሆኗታል። በዚህ ጦርነት በሚሊዮኖች የሚቆጠሩ ከቤት ንብረታቸው ተፈናቅለዋል፣ ለረሃብም ተጋልጧል። ብዙዎችም ወዳጅ ዘመዶቻቸውን በጦርነቱ ምክንያት አጥተዋል፣ ሀብት ንብረት ወድሟል። ይህም ከባድ የሆነ የአእምሮ ጠባሳ እየጣለ ይገኛል። ለዚህም መፍትሄ ማበጀቱ አስፈላጊ መሆኑን ባለሙያዎች ይስማሙበታል። የጤና ወግ በተሰኘው ማህበራዊ ምህዳር ላይ ጥር 22 2014 ዓ.ም ጦርነትና ግጭት በማህበረሰቡ ላይ ስለሚፈጥሩት የአእምሮ ጤና ችግሮች ውይይት የተደረገ ሲሆን በእለቱ በውይይቱ ላይ ማብራሪያ የሰጡት የኢትዮጵያ የስነ አእምሮ ባለሙያዎች ማህበር ፕሬዝዳንት ዶክተር ሙሉቀን ተስፋዬ ይህን በመሰሉ ወቅቶች ሊጠበቁ ስለሚችሉ የአእምሮ ጤና እክሎች አብራርተዋል።
እንግዲህ የጦርነትና የክራይሲስ ወቅት የአእምሮ ጤና አሉታዊ ጎኑ ሊጎዱ የሚችሉ ነገሮች በስፋት የሚታዩበት እንደሆነ እሙን ነው። ማንም ሰው በዚህ ጦሱ ሲያፍ ጥቃት እንደሚደርስበት እሙን ነው የሚሆነው። ግን የጉዳቱ መጠንና ሁኔታ ይለያያል። የተለያዩ ጥናቶች እንደሚያሳዩት ዓለም አቀፍ ጤና ድርጅትም በዚህ አይነት የቀውስ ወቅት ጦርነት ኮንፍሊክት ሲኖር 10% ያህል የሚሆነው ማህበረሰብ ከፍተኛ የሆነ የአእምሮ መታወክ ይገጥመዋል። ቀሪው ወደ 10% የሚሆነው ደግሞ የዕለት ተዕለት ህይወቱን በሚያውቅ መልኩ የባህሪ፣ የስሜት፣ የአስተሳሰብ ለውጦች እንደሚገጥሙት ያሳያል። እነኚህም እንደው በዝርዝር ለመጥቀስ ያህል ብዙዎቻችን እንደምናውቀው ከአደጋ በኋላ የደረ አደጋ ሰቆቃ ምንለው የአእምሮ የመታወቅ ሁኔታ አለ። ሌላው የተበደለ የድባቴ ሁኔታ፣ ከፍተኛ የሆነ የውጣትና የጭንቀት ሁኔታዎች፣ አንዳንዴም ደግሞ ከእውነታ ሊያስወጡ የሚችሉ ከበደሉ የአእምሮ መታወቆች ሳይኮሲስ የምንለው ሊያጋጥም የሚችልበት ሁኔታ አለ። ይህንን ስንል ቀሪው ደግሞ የሆነ የማህበረሰብ ክፍል በዚህ ክራይሲስ ምክንያት አመለካከቱ ላይ፣ ከሰዎች ያለው ግንኙነት ላይ፣ ወደፊቱን የሚያይበት ሁኔታ ላይ ተጽዕኖ የሚፈጥር ነገር ነው ማለት ነው። እና እንግዲህ ሰፊ የሆነ የጤና ችግር የሚያመጣ ነው።
በተመሳሳይ በዕለቱ በውይይቱ ላይ ማብራሪያ የሰጡት የአሃ የስነ ልቦና አገልግሎቶች መስራችና ዳይሬክተር ሞገሴ በዚህ ወቅት የደህንነት ጥያቄም አደጋ ውስጥ ይገባል ይላሉ።
ከጦርነት ጋር በተያያዘ የስነ ልቦና ጫናን የመጀመሪያው ነገር ጉዳት ጥቃት የደረሰባቸው ሰዎች የሚኖራቸው ጥያቄ ይሆናል። እንደምታውቁት የመጀመሪያው ቤዚክ ኒዳችን የምግብ ፍላጎት የመሳሰሉ ፊዚዮሎጂካል እንደምንላቸው ቢሆኑ፣ ቀጥሎ ግን ከዚህ ቀውስ ጋር በተያያዘ የሴፍቲ እና የሴኪሪቲ ኢሹ ትልቅ ጥያቄ ውስጥ መግባቱ እና ብሎም ደግሞ ፋንክሽናል መሆን አለመቻል ደረጃ ላይ ማድረሱ ነው። ምን ማለት ነው? የኢኮኖሚ ፋንክሽናሊቲ ሊሆን ይችላል፣ ወይም ደግሞ የሶሻል ፋንክሽናቸው ፕሮፐርሊ አለመታየቱ እና ችግር ውስጥ መውደቁ ነው። ከዛ ውጪ ለተለያዩ የባህሪ ችግሮች መጋለጣቸውንም መዘንጋት የለብንም። ለሱስ መጋለጥ ሊሆን ይችላል፣ ወይም ደግሞ የተለያዩ የባህሪ ችግሮችን ማሳየት ሊሆን ይችላል።
በጦርነትና በግጭት ወቅት የሚከሰቱ የአእምሮ ጠባሳዎችና ችግሮች ታዲያ በጦርነቱ አካባቢ ያሉ ማህበረሰቦችን ብቻ ሳይሆን እንደ ሀገር በምጣኔ ሀብት፣ በሃይማኖትና በባህል ትስስር የተጋመደውን ህዝብ በሙሉ በአንድም በሌላ መልኩ እንደሚጎዳ ዶክተር ሙሉቀን ያብራራሉ።
እንግዲህ ማህበረሰብ የግለሰቦች ከዛ ደግሞ የቤተሰቦች ጥርቅም እንደሆነ ሁላችንም እንረዳለን። ስለዚህ ስነልቦናቸው የታወቁ ግለሰቦች ቤተሰቦች ሲሆኑ እንደ ማህበረሰብም ያንን ነገር የምናይበት ሁኔታ ይኖራል። ሌላኛው ከዚህም ዘለግ ያለ ነው ጉዳቱ። ምንድን ነው? እንደ ማህበረሰብ የጋራ ደግሞ አስተሳሰብ ይኖራል፣ የግሩፕ ሳይኮሎጂ የምንለው ማለት ነው። ስለዚህ ግለሰቦች አካባቢ ላይ ያሉ የማህበረሰብ ክፍሎችን በአንድም በሌላም የሚያስተሳስራቸው ነገሮች ስለሚኖሩ እዛ ማህበረሰብ ላይ የሚፈጥረው ቁጭት ሊሆን ይችላል፣ ድንጋጤ ሊሆን ይችላል፣ የበቀል ስሜት ሊሆን ይችላል። ስለዚህ እነኚህ ነገሮች በጊዜ በአግባቡ ካልታረሙና መልስ አግኝተው ካልሄዱ የሰቆቃ የክራይሲስ ምንጭ የሆነው ሰው ሰራሽ አደጋ ነው እና ያንን ሊፈጥሩ የሚችሉ ችግሩን ተደጋጋሚ እንዲሆን ከትውልድ ወደ ትውልድ የሚተላለፍ ችግር የማድረግ ሁኔታው የክሮኒክ እንዲሆን የማድረግ ድ ይኖረዋል።
ይህን ችግር በዘላቂነት ለመቅረፍ የጤና ሚኒስቴርና የሴቶችና ማህበራዊ ጉዳይ ሚኒስቴር በጋራ በጦርነትና ግጭት ጉዳት ለደረሰባቸው ማህበረሰቦች የስነ አእምሮም ሆነ የጤና ምላሽ ለመስጠት የሚያስችል ዘርፈ ብዙ የምላሽ እቅዶችን በቅርቡ ይፋ ማድረጋቸው ይታወሳል። በዚህ ዘርፈ ብዙ የምላሽ እቅድ ላይም በቅድሚያ ለማህበረሰቡ ምላሽ ለሚሰጡ የጤና ባለሙያዎች ትኩረት መደረጉን ዶክተር ሙሉቀን ያብራራሉ።
ኢቭን ዘ ኮምፕሊት ሞር ዘን አራውንድ 10,000 የሚሆኑ የጤና ባለሙያዎች ጫና ውስጥ ነው ያሉ። ስለዚህ እነኚህ በጣም አስፈላጊ የሆነ በጣም መፈልጋቸው ሰዓት ነው። ስለዚህ ዘ ቢግስት ሪሶርስስ ሂማ ሪሶርስ ብለን ያንንም ኮንሲደር አድርገናል። ለሄልት ኬር ወርከሮች ሰልፍ ሄልፕ ሜዥሮች እና ኮፒንግ ስኪሎች እኛ ቪሻይስ ትራውማ የምንለው ነው። በስራችን ባህሪና ሁኔታ ተደጋጋሚ እንደዚህ አይነት ነገሮችን ትራውማዎችን ስናይ እኛም የዛ ነገር ተጠቂ እንሆናለን። አሲፍ ትራውማው እኛ ላይ እንደደረሰብንና በርናውት ፕሪቨንሽኖችን ስፔሲፊክ የሆኑ ትሬኒንጎችን ፕላን አድርገናል። ሌላው እኛውም የጤና ባለሙያ ስለ ፊዚካል ሄልዝ ዲል ሲያደርግ የአእምሮ ጤና ሁኔታን ከግንዛቤ ውስጥ መጨመሩ እጅግ አስፈላጊ ነው የሚሆነው እና ቤዚክ ሜንታል ሲሆኑ ኢሹዎችንም በትሬኒንግ ለጤና ባለሙያዎች ተደራሽ ለመሆን አስበናል።
ከዚህ በተጨማሪ ሁሉን አቀፍ የሆነ ውጤት ለማምጣት መምህራንን እንዲሁም የመገናኛ ብዙሀን ባለሙያዎችና የእምነት ተቋማትን ማካተት አስፈላጊ መሆኑን ይናገራሉ።
ሚዲያን ኢንጌጅ ማድረግ ኢስ ቬሪ ኢምፖርታንት አስባለሁ። ከዛ ውጭ ኮሚኒቲ ሌቭል ላይ በደንብ የሚሰሩ ኮሚኒቲ ቤዝድ ኦርጋናይዜሽኖች ኦርጋናይዜሽኖችን ማካተት ኢምፖርታንት ላለሁ። በኮንፍሊክት በዋር ምክንያት የስነ ልቦና ቀውስ ሲደርስ ከታች በስፋት ኮሚኒቲ እና የፋሚሊ ሰፖርት ላይ መስራት ቬሪ ኢምፖርታንት። እንግዲህ ከዛ በኋላ ወደ ሲስተም ልንመጣ እንችላለን። ደስ የሚል ኢኒሽቲቭ አለ። አሁን ትምህርት ቤቶችን እንደገና ማደራጀት፣ የጤና ተቋማትን እንደገና ማደራጀት። ስለዚህ እሱን ስንሰራ በተመሳሳይ የሳይኮሶሻል ሰፖርትን እንዴት ኢንተግሬት እናደርግ ብለን ከወዲሁ በደንብ ማጤን ይኖርብናል ብዬ አስባለሁ። መጨረሻ ላይ እንግዲህ የሚሆነው ቅድም ያልነው 10%ዎቹ ስፔሻላይዝድ በሆነ ኬር ሆስፒታል ደረጃ ሊሆን ይችላል፣ በጤና ጣቢያ ደረጃ ሳይኪያትሪ ሰርቪሶችን እንዴት እናጠናከር፣ ሳይኮሶሻል ሰርቪሶችን እንዴት እናጠናከር የሚለው ላይ ፎከስ ማድረግ ያስፈልጋል።
በአሁን ሰዓት መንግስት ለዚህ ጉዳይ ምላሽ የሚሰጥ ግብረ ኃይል ማቋቋሙም በዚሁ ውይይት ላይ ተገልጿል። በውጭ ሀገር የሚኖሩ ኢትዮጵያውያን በያሉበት የጭንቀትና የአእምሮ ጠባሳ ተጠቂዎች መሆናቸው የተነሳ ሲሆን ለእነሱም ትኩረት መሰጠት እንዳለበት ተገልጿል። ሰዎች ጭንቀት ውስጥ ከሚከቷቸው ካልተረጋገጡ መደበኛና ኢመደበኛ መገናኛ ብዙሃን እንዲርቁ እንዲሁም ከሌሎች ጋር በመገናኘት ያስጨነቃቸውና ያሳሰባቸውን ችግራቸውን እንዲጋሩም ምክረ ሀሳብ ተሰጥቷል። ኤደን ገረመው ከዋሽንግተን ዲሲ።
ዛሬ ሰኞ ነውና ከጤና ወደ ሐኪሙን ይጠይቁ ነው የምንወስዳቸው። በዛሬ ሐኪሙን ይጠይቁ ፕሮግራማችን ኮቪድ-19 እና ክትባትን በተመለከተ ሙያዊ ትንታኔ እንዲሰጡን እንግዳ ጋብዘናል። ዶክተር ዘላለም ኃይሉ መኩሪያ በዩናይትድ ስቴትስ የኦሃዮ ስቴት ዩኒቨርሲቲ ዓለም አቀፍ የጤና ምርምር ፕሮግራም የረቂቅ ህዋሳት ምርምር ባለሙያ ናቸው። የተላላፊ በሽታዎች ሞለኪውለር ኤፒዲሞሎጂ ላብራቶሪ ተባባሪ ዳይሬክተርም ናቸው። ዶክተር ዘላለምን ያነጋገረው አሉላ ከበደ ነው።
በቅድሚያ ለጊዜው አመሰግናለሁ።
እኔም በጣም አመሰግናለሁ አሉላ ስለጋበዝከኝ።
የክትባቶችን ነፍስ አድንነት አለያም የበሽታ ተከላካይነት ፋይዳ ለሚጠራጠሩ ሌላ ከወደ እስራኤል የመጣ አዲስ የጥናት ውጤት ተጨማሪ ጠቀሜታውን አስተዋውቋል። ኔቸር በተባለው የሳይንስ መጽሔት ላይ የወጣ አንድ ጽሑፍ የቫይረሱ ዘረመል በፍጥነት መለዋወጥ የሚከስታቸው ፈተናዎች ክትባቶችንም የሚመለከቱ አዳዲስ ነገሮች ማምጣታቸው አንዳንድም ክትባቱ ለቫይረሱ እንዳይጋለጡ ሳይሆን ከተጋለጡ በኋላ የሚመጡ ለውጦች ላይ የተጠቀመውን ሁኔታ ማየታችን ስለ ክትባቶች ደህንነታቸው የተረጋገጠ መሆን አስተማማኝ መሆናቸውን የተመለከተ ጥያቄ እንዲያነሱ እድል ይሰጣልና እስኪ የክትባቶችን ደህንነት መረጋገጥ ጠቀሜታቸው ከፍ ያለ መሆኑን በማስተዋወስ እንጀምር።
በጣም ጥሩ አሉላ። ክትባቶች በሚሞከሩበት ጊዜ ብዙ ሰዎች እንደዚሁ በጥርጣሬ የሚያነሳቸው ነገሮች ነበሩ። ግን ያኔም ቢሆን በጣም ሰፋ ባለ ሙከራ ተደርጎባቸው የተሰሩ ክትባቶች ናቸው። ቁጥሩን አሁን ድረስቸው ሊሆን ይችላል። አይ ቲንክ ፋይዘር ላይ ከአርባ ሺህ በላይ ሰዎች የተሳተፉበት እንዲሁም የባዮንቴኩ ይሄ ሞደርና የምንለው ከሰላሳ አምስት ሺህ ሰው አስትራዜኔካን በጊዜው በአንድ ሀገር ብቻ የተወሰነ ሳይሆን አፍሪካ ላይ፣ ደቡብ አፍሪካ፣ ደቡብ አሜሪካ ውስጥ እንዲሁም ዩሮፕ ውስጥ ተለቅ ያሉ ጥናቶች ተደርገውበት የተሰሩ ክትባቶች ናቸው። ስለዚህ ከመጀመሪያው ጀምሮ ደህንነታቸው ወይም ሴፍቲ የምንለው በደንብ ተረጋግጦ ነው እነዚህ ክትባቶች ለሰው መሰጠት የበቁት። እንግዲህ መሰጠት ከተጀመሩ በኋላ በዓለማችን ታሪክ ለመጀመሪያ በሚባል ደረጃ እንግዲህ በአጭር ጊዜ ውስጥ እንግዲህ በአሜሪካ ብቻ እንኳን ከሁለት መቶ ሚሊዮን ህዝብ በላይ ወስዶታል እና ተጓዳኝ ክስተቶች በጣም ውስንና እንዲሁም መፍትሄ ያላቸው ስለሆኑ ሴፍቲያቸው በትክክል ሲባል እንደነበረው በጥሩ ደረጃ ያለ መሆኑ የተረጋገጠበት ነው። እነዚህ ክትባቶች ኢንፌክሽን የምንለው በበሽታው መያዝን ሙሉ ለሙሉ ባይከላከሉም እንደውም ጥናቶች የሚያሳዩት በጣም በከፍተኛ ሁኔታ እንደሚቀንሱት ነው እና ከዛ በተለይ ደግሞ በሽታን እንዲሁም ደግሞ ከበሽታው ጋር በተያያዘ የሚመጣ ሞትን በመቀነስ በጣም ትልቅ ሚና የተጫወቱ ናቸው። አሁን እንግዲህ በአብዛኛው በአሜሪካም ሆነ በተቀረው ዓለም ላይ ከዚህ አዳዲስ ከሚመጡ ዝርያ ካላቸው ጸጉረ ልውጥ ቫይረሶች ጋር የምናያቸው ህመሞች፣ የሚያጋጥሙት ህመሞች ወይም ደግሞ የህይወት ማለፎች በአብዛኛው የሚያያዙት እንግዲህ ካልተከተቡ ሰዎች ጋር ወይም ደግሞ ተጓዳኝ በሽታ ካለባቸው ሰዎች ጋር ነው እና በብዙ መነጽር ብታየው እነዚህ ክትባቶች ሰፋ ያለ ሴፍቲ የምንለው ወይም የደህንነት መጠን ያላቸው ናቸው።
በዚህ አዲስ የጥናት ውጤት መሰረት ሰዎች ለኮሮና ቫይረስ ተጋልጠው አንዳንድ ሰዎች ላይ ከተሻላቸውም በኋላ ረጅም ጊዜ የሚቆዩ ወይንም ደግሞ እንደ አዲስ የሚከሰቱ የበሽታ አይነቶች እንደ ድካም፣ የትንፋሽ ማጠር፣ ትኩረትን መሰብሰብ ማቃት፣ የእንቅልፍ እጦት የመሳሰሉ የስሜት መረበሽና አንዳንድ የመደበት ጭምር በሽታው ከሄደ ረጅም ጊዜ በኋላ ዋናው በሽታ አልፏል ከተባለ በኋላም የሚታዩ መሆናቸውና እስካሁንም እንደ አጥጋቢ መላ ያልተገኘላቸው ሁኔታዎች እነኚህን ክትባቶች አሟልተው በወሰዱ ሰዎች ላይ ለዚያ የመጋለጥ እድል አነስተኛ መሆኑን ነው ይሄ ጥናት የሚጠቁመው። ስለሱ ትንሽ ዘርዘር አድርገው ይግለጹልን።
እንግዲህ ኮቪድ-19 የሚያመጣው ተህዋስ ሳርስ ኮቪድ የምንለው በዓለማችን ሰዎችን ኢንፌክት ማድረግ ከጀመረ 2 ዓመት ሆነው እና በዚህ አጭር ጊዜ ውስጥ ብዙ ነገሮችን ብናውቅም ገና የማናቃቸው ደግሞ በጣም የቀሩ በጥናት የሚደረስባቸው ብዙ ነገሮች አሉ። አንድ ነገር ግን በእርግጠኛ ማለት የምፈልገው በተጠኑ ጥናቶች ይሄ ቫይረስ ሰውነታችን ውስጥ ገብቶ በጣም የተለያዩ የሰውነት ህዋሳትን መንካት የሚችል በእነሱ ላይ መሰራጨት የሚችል ነው። እንግዲህ ጥናቶች እንደሚያመለክቱት ይሄ በሽታው ካለፈ ህዋሱን ከሰውነት ከወጣ በኋላ ከሱ በሽታ ተጓዳኝ የሆኑ ደግሞ አብረው ዘልቀው ከሰው ጋር የሚቆዩ የህመም አይነቶች ወይም በእንግሊዝኛው ሎንግ ኮቪድ የሚሏቸው እየታዩ መጥተዋል። ገና በጥናት ውስጥ ያለ ነገር ቢሆንም ግን ቫይረሱ በሰውነት ውስጥ በብዙ አካላቶች መሰራጨት መቻሉ ጋር እንደሚያያዝ የሚጠቅሱ መረጃዎች አሉ። እንግዲህ ቅድም ልናነሳ እንደሞከርነው ክትባቶች አንደኛ የሚያደርጉት ነገር ለምሳሌ አንድ የተከተበ ሰው ከአንድ ካልተከተበ ሰው ይሄ ቫይረስ በሚይዘው ጊዜ የሚኖረው ልዩነት ምንድን ነው? በሰውነቱ ውስጥ የሚሰራጩ የቫይረስ ብዛቶች የመቀነስ አቅም ይኖረዋል ማለት ነው። ሙሉ ለሙሉ እንዳይገባ ማድረግ ባይችል ራሱ በሰውነት ውስጥ ከገባ በኋላ እንደፈለገ ተንሰራፍቶ ረጅም ጊዜ በሰውነት ውስጥ የመቆየቱን አቅም ይቀንሰዋል። ከዛ ጋር በተያያዘ በጥናት የተደገፈ ባይኖርም ክትባት ጥሩ ጠቀሜታ ሊኖረው እንደሚችል ይገመት ነበረ። ይሄ አሁን ያልከው ሰሞኑን የወጣው መረጃ የሚያረጋግጠው ወይም የሚያሳየው ያንን ነገር ነው። የተከተቡ ሰዎች በሽታውን በጊዜው በተያዙ ጊዜ ሊመጣባቸው ከሚችል ሆስፒታል ከመግባት ከመሞት ከመታደጉም በአንጻር በሽታው በሚያገግቡ ጊዜ ከእሱ ጋር በተያያዘ ሊመጡ የሚችሉ ምልክቶችንም ለመቀነስ የሚያስችል አቅም እንዳለው ይጠቅሳል። ይሄ በእውነቱ አንድ ሰው ክትባቱን መውሰድ ሊኖርበት የሚችልበት እንደ አንድ ተጨማሪ ምክንያት ተደርጎ መወሰድ ይኖርበታል። እሱ ከዛ አንጻር ነው ያየሁት ያሉ
ዶክተር ዘላለም ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ ያሉ
ለዕለት ወደ ያዝነው የመጨረሻ መሰናዷችን እናልፋለን። እሱም ስፖርት ነው። ኬኔዲ አባተ አብሯችሁ ይቆያል።
በጣሊያን በተካሄደ ሀገር አቋራጭ ውድድር ኢትዮጵያዊው አትሌት ንብረት መላክ አሸነፈ። ትናንት በጣሊያን ቺንኩዌ ሙሊን ለ90ኛ ተከታታይ ዓመት በተካሄደውና በዓለም አትሌቲክስ የወርቅ ደረጃ ባለው ሀገር አቋራጭ ውድድር ነው ኢትዮጵያዊው ንብረት መላክ ያሸነፈው። አትሌት ንብረት ብርቱ ፉክክር የታየበትን የ11.5 ኪሎ ሜትር ውድድር 28 ደቂቃ ከ33 ሰከንድ ነው ያጠናቀቀው። ንብረት ይህን ውድድር ሲያሸንፍ ለሁለተኛ ተከታታይ ዓመት ነው። በዚህም በተከታታይ የስፍራውን ውድድር በማሸነፍ ከአትሌት ፊጣ በይሳ ቀጥሎ በታሪክ ሁለተኛው ኢትዮጵያዊ አትሌት መሆንም ችሏል። አትሌት ፊጣ እንደ ጎርጎሮሳውያን አቆጣጠር ከ1992 እስከ 1995 ድረስ የስፍራውን የአገር አቋራጭ ውድድር ለአራት ዓመታት በተከታታይ አሸንፏል። አትሌት ሙክታር እድሪስም ሁለት ጊዜ ባለድል ቢሆንም ድሉን ያስመዘገበው ግን ለተከታታይ ዓመታት አይደለም። በትናንትናው ውድድር ያሸነፈው አትሌት ንብረት ከውጤቱ በኋላ በሰጠው አስተያየት በቀጣዩ ዓመት ለሶስተኛ ተከታታይ ዓመት ለማሸነፍ እመለሳለሁ ማለቱን የዓለም አትሌቲክስ አስነብቧል። ንብረትን በሁለት ሰከንዶች ተከትሎ በመግባት ኬንያዊው ሌቪ ኪቤት ሁለተኛ ሲወጣ፣ ሌላኛው ኢትዮጵያዊ አትሌት ታደሰ ወርቁ ደግሞ ሶስተኛ ወጥቷል። በሴቶቹ ምድብ ደግሞ ኬንያውያኑ ቴሬሲያ ጌቴሪ እና ዝና ሄጎ አንደኛና ሁለተኛ ሲወጡ፣ ክላራ ሉካን ከስሎቬኒያ ሶስተኛ በመሆን ውድድራቸውን አጠናቀዋል። በአፍሪካ ዋንጫ ጨዋታዎች ምክንያት ረፍት ላይ የሰነበተው የቤትኪንግ ኢትዮጵያ ፕሪሚየር ሊግ በድሬዳዋ ከተማ ሲቀጥል፣ ቅዱስ ጊዮርጊስ የሊጉን መሪነት ከፋሲል ከነማ ተቀብሏል። ባለፉት ሁለት ቀናት የተካሄዱ ጨዋታዎችን የተከታተለው አዲስ ጀኮል ተከታዩን አጭር ዘገባ ልኮልናል።
ከአፍሪካ ዋንጫ መልስ በድሬዳዋ ከተማ የተጀመረው የቤትኪንግ ኢትዮጵያ ፕሪሚየር ሊግ ኢትዮጵያ ቡናን ከሐዋሳ፣ ሲዳማ ቡናን ደግሞ ከባህር ዳር ከተማ በማገናኘት ነበር የተጀመረው። በመጀመሪያ አጋማሽ ባዶ ለባዶ ረፍት የወጡት ሐዋሳ ከተማና ኢትዮጵያ ቡና በሁለተኛው አጋማሽ የሐዋሳዎቹ ብሩክ በየነ በ49ኛው፣ መስፍን ታፈሰ ደግሞ በ62ኛው ደቂቃ ባስቆጠሩት ጎል ኢትዮጵያ ቡናን 2-0 ማሸነፍ ችለዋል። በዚህም ኢትዮጵያ ቡና በሐዋሳ ከተማ በተካሄዱ ውድድሮች ያሳየው ከሚያላቋም ድሬዳዋ ላይም የተከተለ መስሏል። በመጀመሪያ አጋማሽ በፍጹም ዓለሙ ጎል ሲዳማ ቡናን ሲመራ የነበረው ባህር ዳር ከተማ ደግሞ በ70ኛውና 80ኛው ደቂቃ በተቆጠሩበት ጎሎች ውጤቱን ማስጠበቅ ሳይችል ቀርቶ በሲዳማ ቡና 2-1 ተሸንፏል። በዚህም በመካከላቸው የነበረው የ3 ነጥብ ልዩነት ጠፍቶ በግብ ክፍያ ብቻ ተበላልጠው ለጊዜው 6ኛና 7ኛ ደረጃ ላይ እንዲቀመጡ ተደርገዋል። ባህር ዳር ከተማ ውድድሩን ቢያሸንፍ ኖሮ ከ6ኛ ወደ 3ኛ ደረጃ ከፍ የሚልበት እድል ነበረው። ባለፈው ዓመት ከሊጉ ወርደው በትግራይ ክለቦች ፋንታ ዳግም ፕሪሚየር ሊጉን የተቀላቀሉትና ዘንድሮ አመርቂ ውድድር ጊዜን እያሳለፉ ያሉት ወልቂጤ ከተማዎች በደቡብ ደርቢ ከሀዲያ ሆሳዕና ጋር ተገናኝተው ሁለት አቻ ተለያይተዋል። በዚህ ዕለት 10 ሰዓት ላይ የተካሄደው ተጠባቂ ውድድር የፋሲል ከነማና ቅዱስ ጊዮርጊስ ጨዋታ ነበር። ለዋንጫ ፉክክሩ ቀዳሚ ግምት የተሰጣቸው ሁለቱ ክለቦች ጨዋታ ውጤት ከጨዋታ ብልጫ ጋር ቅዱስ ጊዮርጊስ ፋሲልን 4-0 ያሸነፈበት ሆኗል። ለቅዱስ ጊዮርጊስ አቤል ያለውና ኢስማኤል ኦሮ አጎሮ ጎሎቹን አስቆጥረዋል። ያለፈው ውድድር ዘመን የሊጉ ባለድል የነበረው ፋሲል ከነማ በደረጃ ሰንጠረዡ ይዞ የነበረውን መሪነት ለቅዱስ ጊዮርጊስ አስረክቧል። በትላንትናው ዕለት በተደረጉ ጨዋታዎች ጅማ አባ ጅፋር ከአዲስ አበባ ከተማ እንዲሁም ሰበታ ከነማ ከአዳማ ከተማ ተገናኝተዋል። በውጤቱም አስቀድሞ ባካሄዳቸው 9 ውድድሮች አንድም ጨዋታ ማሸነፍ ተስኖት የቆየውና በደረጃ ሰንጠረዡ ግርጌ ላይ የሚገኘው ጅማ አባ ጅፋር አዲስ አበባ ከተማ በዳዊት ስጠፋኖስ ቅጣት ምት ጎል 1-0 በማሸነፍ የመጀመሪያ ድሉን አስመዝግቧል። የሰበታና አዳማ ከተማ ጨዋታ ላይ አዳማ ከተማ 1-0 ከመመራት ተነስቶ 2-1 በማሸነፍ ደረጃውን ወደ 5ኛነት አሻሽሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን አመሰግናለሁ። ቀጣዩ መረጃችን ፍጻሜው እየተቃረበ ወደሚገኘው የአፍሪካ ዋንጫ ይወስደናል። በካሜሮን አስተናጋጅነት እየተካሄደ ባለው 33ኛው የአፍሪካ ዋንጫ የግማሽ ፍጻሜ ተፋላሚዎቹ የመጨረሻ አራት ሀገራት ትናንትና ከትናንት በስቲያ በተደረጉ ጨዋታዎች ተለይተዋል። ትናንት በሞሮኮና ግብጽ መካከል የተደረገውን የሩብ ፍጻሜ ጨዋታ 2-1 በማሸነፍ ግብጽ የመጨረሻ አራቱን መቀላቀል ችላለች። ሞሮኮ ጨዋታው በተጀመረ ገና በ6ኛው ደቂቃ ባገኘችው የፍጹም ቅጣት ምት መምራት ብትችልም ግብጽ የጨዋታው ኮከብ በሆነው ሞሳላ አማካኝነት 53ኛው ደቂቃ ላይ ባስቆጠረችው ጎል አቻ ሆናለች። መደበኛው የጨዋታ ጊዜም አንድ እኩል መጠናቀቁን ተከትሎ ሁለቱ ቡድኖች ተጨማሪ 30 ደቂቃ የተጫወቱ ሲሆን በ100ኛው ደቂቃ ላይ ባስቆጠረችው ግብ ግብጽ አሸንፋ መውጣት ችላለች። ከዚህ ቀደም 7 የአፍሪካ ዋንጫዎችን በማንሳት ክብረ ወሰን የያዘችው ግብጽ ለ8ኛ ዋንጫ በመታደርገው ሩጫ ለፍጻሜው ለመድረስ በቀጣዩ ሐሙስ አስተናጋጇን ካሜሮንን ማሸነፍ ማሸነፍ ይጠበቅባታል። ካሜሮን ከትናንት በስቲያ ጋምቢያን 2-0 በማሸነፍ ነው ወደ ግማሽ ፍጻሜው ፍልሚያ ያለፈችው። ትናንት በተደረገ ሌላ የሩብ ፍጻሜ ጨዋታ ሴኔጋል ኢኳቶሪያል ጊኒን በማሸነፍ ወደ ቀጣዩ ዙር አልፋለች። እስካሁን በታሪኳ የአፍሪካ ዋንጫን አንስታ የማታውቀው ሴኔጋል የመጀመሪያ ድሏን የምታጣጥምበትን እድል ለማግኘት ነው የምትፋለመው። በግማሽ ፍጻሜውም ረቡዕለት ከቡርኪና ፋሶ ጋር ትገጥማለች። የሁለቱ አሸናፊ ከካሜሮንና ግብጽ አሸናፊ ጋር የሚገናኙበት የፍጻሜው ጨዋታ የፊታችን እሁድ ይካሄዳል። በፖለቲካው ዝግቦች የታጀበው የቤጂንግ የክረምት ኦሎምፒክ አርብ ዕለት ይጀምራል። ባለፉት 3 ቀናት ብቻ ከ3500 በላይ አትሌቶች በውድድሩ ለመሳተፍ ቤጂንግ መድረሳቸው ታውቋል። ከነዚህም መካከል 54 አትሌቶች ኮቪድ-19 የተገኘባቸው ሲሆን የቤጂንግ 2022 አስተባባሪዎች የኮቪድ ተጠቂዎች ቁጥር እየጨመረ ሊሄድ እንደሚችል አስታውቀዋል። ዩናይትድ ስቴትስን ጨምሮ በርካታ ሀገራት ቻይና ትፈጽማለች ያሉትን የሰብአዊ መብቶች ጥሰት በመቃወም የዲፕሎማሲ ተቃውሞ በማድረግ ወደ ሀገሪቱ ባለስልጣናትን እንደማይልኩ ቢገልጹም በተቃራኒው የቆሙ ሀገራት
የተከበራቸው አድማጮች ዝግጅታችንን በማቀናበር ላይ የሚገኘው ፕሮዲውሰራችን ኤልያስ አስማረ ለምሽቱ ያዝነው ሰዓት ተጠናቋል ብሎናል። እኛም ዝግጅታችንን በዚህ እናጠናቅቃለን። በነገው ምሽት ዝግጅታችን ተመልሰን እንገናኛለን። አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ሰላም፣ በደህና እደሩ። Thank you.